Okay, sagantaa faana maratti taan.
The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ ሰኔ 24 2012 ዓ.ም ተመረጥ ዝግጅታችን ጀመረ። የሃጫሉ ሁንዴሳን ቤተሰብ አነጋግረናል።
እንደም ከክለው እኮ ነው መንገድ ከደረሰ በኋላ መጥተው ወሰደች። እንደገና ከዛ በኋላ ወሰደ መከላከያ ወሰደች። ይማበር ይማበር ነው ወይ ነው ይማበር ነው ስለዚህ አስከተው ወይስ ኮንፈረንስ ነው እዚህ ካለበት ከተው ወመጨ ወመጨ ወስዶ ወመጨ ወርዶ ከዛ በአምቡላንስ አመጡ። በአምቡላንስ ተመጣ ነው ወደ ሆስፒታል ተመለሰ።
የሃጫሉ አባት አቶ ሁንዴሳ ቦንሳ ናቸው። የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ጌታቸው ባልቻ
የአማራንና የኦሮሞን ብሔር ሆን ተብሎ ለማጋጨት የተከተባበረ ነው። የአይኤምሲ አቀነባበሩ ታዋቂ ግለሰቦችን ታዋቂ ሰዎችን የመንግስት ኃላፊዎችን በመግደል ማጋጨት አለብን ብለው አቅደው የገቡበት ስለነበር በአንድ በኩል ህዝቡ ይህንን ነቅቶ ብሔር ከኦሮሞና አማራን ኦሮሞንና ሌላንም ብሔር ማጋጨት አይቻልም የዚህ ብሔር የለንም ሊኖረን አይገባም ብሎ ፊት ለፊቱ መቆም አለበት።
ጠቅላይ ሚኒስትር አብይ አህመድ ካስተላለፉት መልእክት የተቀነጨበ ነው። ሁሉም ዘገባዎች በስፋት ይቀርባሉ በዚህ ምሽት። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለም አዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። ቨርጂኒያ ከሚገኘው መኖሪያዋ ነው እያቀናበረች ያለችው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ሳዬ ነኝ። የድምጻዊው ሃጫሉ ሁንዴሳ ግድያን ተከትሎ ኢትዮጵያ ውስጥ በተቀጣጠለው ተቃውሞ በኢትዮጵያ የተገደሉ ሰዎች ቁጥር 81 መድረሱን የኦሮሚያ ፖሊስ አስታወቀ። 3 የኦሮሚያ ፖሊስ አባላትን ጨምሮ የሃጫሉ ሁንዴሳ ሞት በቀሰቀሰው ተቃውሞና አለመረጋጋት የተገደሉ ሰዎች ቁጥር 81 ደረሰ። ከተቃውሞ ጋር ተያይዞ የበርካታ ሰዎች ንብረት መውደሙንና አካል መጉደሉንም ተገልጿል። የድምጻዊው አስከሬን አምቦ በሚገኘው ቤተሰቦቹ መኖሪያ ቤት እንደሚያርፍ ታውቋል። የድምጻዊው አባት አቶ ሁንዴሳ ቦንሳ መንግስት የልጃቸውን ገዳይ ለፍርድ እንዲያቀርብ ጠይቀዋል። በተያያዘ ዜና የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ አባቶች በዛሬው ዕለት ለመገናኛ ብዙሃን በሰጡት መግለጫ የአርቲስት ሃጫሉ ግድያ እጅግ እንደሳዘናቸውና በሀገሪቱ ያለው ያለመረጋጋትና ሁከት በሰው ህይወትና ንብረት ላይ እያደረሰ ያለው ጉዳት አሳሳቢ መሆኑን ተናግረዋል። ወደኋላ በሰፊው እንዘግባለን። ለዩናይትድ ስቴትስ መከላከያ ሚኒስቴር የሚመደበው ዓመታዊ ባጀት ለአሜሪካ ኮንፌዴሬት ግዛቶች ክብር የሚሰጡ ወታደራዊ ተቋማት ስያሜዎችን መቀየርንም የሚያካትት ከሆነ በድምፅ በመሻር መብት ይሽረዋሉ ሲሉ ፕሬዚደንት ዶናልድ ትራምፕ ዝተዋል። ኤሊዛቤት ዋረን ያቀረቡት የኮንፌዴሬት ስያሜዎች ከወታደራዊ ተቋማት እንዲነሱ የሚጠይቀው የውሳኔ ሀሳብ በወታደራዊ ባጀት ውስጥ የሚካተት ከሆነ በድምፅ መሻር መብት ይሽረዋሉ ብለዋል ፕሬዚዳንቱ በትዊተር ገጻቸው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የወታደራዊ አገልግሎት ኮሚቴ ሴኔተር ኤሊዛቤት ዋረን ያቀረቡትን የውሳኔ ሀሳብ ባለፈው ወር 25-2 ድምፅ አጽድቆታል። የሀገሪቱ መከላከያ ሚኒስቴር ማንኛውም ለኮንፌዴሬት እውቅና የሚሰጡ የወታደራዊ ተቋማት የመሳሪያዎች፣ አይሮፕላኖች፣ የመንገዶችና መሰል ስያሜዎች ሁሉ በሶስት ዓመታት ውስጥ ለይቶ በሌሎች ስሞች እንዲቀይራቸው የህግ መወሰኛው ምክር ቤት የወታደራዊ አገልግሎት ኮሚቴ ያጸደቀው ውሳኔ ጥሪ ያደርጋል። ተጠባባቂው የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር ቻድ ወልፍም የዩናይትድ ስቴትስ ታሪካዊ ሐውልቶችንና በፌዴራል ተቋማት ያሉትን መሰል ቅርሶችን ለመጠበቅ ግብረ ኃይል አቋቁማለሁ ብለዋል። እንደ አውሮፓ አቆጣጠር በ1860ዎቹ ዓመታት አሜሪካ ውስጥ በተካሄደው የእርስ በርስ ጦርነት ወቅት የተሸነፉት የኮንፌዴሬት ግዛቶች ጥቁር አሜሪካውያንን በባርነት የመያዙ ተግባር እንዲቀጥልና ከአሜሪካ ለመገንጠል የተዋጉ ናቸው። የዋይት ሃውስ ቤተ መንግስት ሩሲያ አፍጋኒስታን ውስጥ በአሜሪካ ወታደሮች ላይ ግድያ እንዲፈጸም ለታሊባን አማጽያን ገንዘብ የመክፈል መርሃ ግብር አላት ስለሚለው ወሬ መረጃ አሽልኮ አውጥተዋል ያላቸውን የስለላ ባለስልጣኖችን እየከሰሰ ነው። ይሁንታም የጉዳዩን እውነትነት ማጣራትን በሚመለከት መግባባት ላይ ለመድረስ የሚቻልበትን እድል ማጥበቡ ተገልጿል። የዋይት ሃውስ ቃል አቀባይ ኬሊ መክናኒ የአሜሪካ ወታደሮችን ህይወት አደጋ ላይ ጥለዋል በሚል አፈንጋጭ ያሏቸውን የስለላ ሰራተኞችን ትላንት ነቅፈዋል። ያልተረጋገጠ ስላሉት የስለላ መረጃ ለፕሬዝደንት ዶናልድ ትራምፕ አለምን ነገሩ ትክክል ነበር ብለዋል። ቃል አቀባይዋ ለጋዜጠኞች ሰጡትን መግለጫ ሲጀምሩ ኒውዮርክ ታይምስ ጋዜጣ ስለ ወሬው መዘገቡን ገልጸዋል። የታሊባን አማጽያን አሜሪካና የጥምረት ኃይሎች ወታደሮችን እንዲገድሉ የሩሲያ የስለላ ክፍል ገንዘብ ከፍሏል ስለሚለው ወሬ ያወጣው በኒውዮርክ ታይምስ ጋዜጣ ነበር። መረጃን አሽልኮ የማውጣቱ ተግባርና ላልተረጋገጠው ክስ የተሰጠው ትኩረት ሀገሪቱን እያዳከመ ነው በማለትም ቃል አቀባይዋ አስጠንቅቀዋል። ኒውዮርክ ታይምስ ጋዜጣንና ሲኤንኤንን የመሳሰሉት የዜና ማሰራጫ አውታሮች ይህ ወሬ ባለፈው የካቲት ወር ለፕሬዝዳንቱ በሚቀርበው ዕለታዊ የስለላ መረጃ ውስጥ ተካቶ ነበር ሲሉ ዘግበዋል። ሌሎች ደግሞ ቀደም ሲል ስለ ጉዳዩ ለፕሬዝዳንት ትራምፕ በጽሑፍ ቀርቦ ነበር ሲሉ ዘግበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ነገ እስከምንገናኝ በደህና ቆዩን።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሰኔ 24 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
ሁላችንም መንግስት ነው እንግዲህ ከሁሉ የበለጠ ራሱ ማስተካከል ያለበት። ሁላችንም ቢሆን በሰላማዊ መንገድ የምንፈልገው አጀንዳ ማንቀሳቀሱ ነው የሚያዋጣን።
የኦሮሞ ነጻነት ግንባር ሊቀመንበር ኦቦ ዳውድ ኢብሳ ናቸው አነጋግረናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ልጃቸውን የገደሉ ሰዎችን መንግስት ህግ ፊት እንዲያቀርብ የድምጻዊ ሀጫሉ አባት አቶ ሁንዴሳ ቦንሳ ጠይቀዋል። በሌላ በኩል የሀጫሉ አስከሬን ወደ አምቦ እየተሸኘ ሳለ በተፈጠረው ግጭት 7 ሰዎች መገደላቸውና ከ30 በላይ መቁሰላቸው ተገልጿል። የሀጫሉ አባትና ወንድሞቹ የልጃቸውን አስከሬን በተወለደባት አምቦ ከተማ ማሳረፍ ፍላጎታቸው መሆኑን ተናግረዋል። በሌላ በኩል ብሔር ከብሔርና ሃይማኖት ከሃይማኖት ጋር በማጋጨት ሀገር ወደ ብጥብጥ እንድትገባ ግድያውን ከመምራትና ከግድያው በኋላም አስከሬኑን በማንገላታት አገር ለመረበሽ ያሴሩ የተቀናጁ ሰዎች እጅ አለበት ብሎ መንግስት እንደሚያምን የኦሮሚያ የመንግስት ኮሙኒኬሽንስ ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ለቪኦኤ ገልጸዋል። እስካሁን ባላቸው መረጃም 50 ሰላማዊ ሰዎች መገደላቸውን፣ ንብረት መውደሙንና የአካል ጉዳት መድረሱንም ተናግረዋል። አምቦ በሚገኘው የሀጫሉ ወላጆች መኖሪያ ቤት ተገኝቶ ቤተሰቦቹን ያነጋገረው ናኮር መልካ ሲሆን የኢንተርኔት አገልግሎት ባለመኖሩ ሲዮን ግርማ በስልክ መስመር ይዛዋለች። በተጨማሪም ከአቶ ጌታቸው ባልቻና የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ጀላን አብዲ ጋር ያደረገችውን ቃለ ምልልስ አካታ ከናኮር መልካ ጋር ያዘጋጁትን ዘገባ እንደሚከተለው ያስደምጡናል።
በኦሮምኛ የሙዚቃ ስራዎቹና በኦሮሞ ትግል ወቅት በመቀነቅናቸው ሐሳቦች የሚታወቀው የ36 አመቱ ድምጻዊ ሀጫሉ ሁንዴሳ ሰኞ ሰኔ 22 2012 ዓመተ ምህረት ከምሽቱ 3 ሰዓት ተኩል በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት መገደሉን የፌደራል ፖሊስ በሰጠው መረጃ አረጋግጧል። ሀጫሉ የተወለደው አምቦ ከተማ ውስጥ ቀበሌ 0 6 አሁን ደግሞ ቀበሌ 03 ወይም ደግሞ ቶርቨን ኩታይ እየተባለ በሚጠራ አካባቢ ከአባቱ አቶ ሁንዴሳ ቦንሳና ከእናቱ ወይዘሮ ጉደቱ ቦራ ሲሆን በአሁኑ ሰዓት ወላጆቹም በዚሁ መኖሪያ ቤታቸው ሀዘን ተቀምጠዋል። የአሜሪካ ድምጽ ዘጋቢ ናኮር መልካ ዛሬ በዚሁ መኖሪያ ቤት ተገኝቶ የሀጫሉን ወላጆች አነጋግሯል። የሰጡትን አስተያየትም ሊያካፍለን መስመር ላይ ይገኛል። ናኮር እንደምን አመሸ? ደህና ነኝ ናኮር። ቀደም ሲል እንግዲህ ለአድማጮቻችን በመግቢያችን ላይ አስተዋውቀናል በኢንተርኔት መቋረጥ ምክንያት ነው በስልክ በቀጥታ አንተን ለማነጋገር እየወሰን ነውና በቀጥታ ወደ ጥያቄ ልሂድ። የድምጻዊ ሀጫሉ ሁንዴሳ ወላጆችን አነጋግረ ነበር። አባቱ አቶ ሁንዴሳ ቦንሳ ስለ ልጃቸው ምን አሉ? ግድያውን በተመለከተስ እንዴት ነው የሰሙት?
አቶ ሁንዴሳ ቦንሳ የልጃቸውን ድምጻዊ ሀጫሉ ሁንዴሳ ግድያ በተሰሙት ከልጃቸው መሆኑን የነገሩኝ ባለፈው ሰኞ ምሽት ሰዓቱን ባላወቁበት ጊዜ ላይ ማለት ነው። ታላቅ ልጃቸው ያንጃብብ ነበረ ይላሉ ከመኝታ ክፍሌ በስተጀርባ። ምንድን ነው የተፈጠረው? ልጄን በሉብኝ እንዴ ብዬ ጠየቅኩት። ከዛ በኋላ ከእናቱ ጋር ማልቀስ ጀመርን። የሰፈር ሰው ሁሉ ተሰበሰበ። ሌሊቱም በሙሉ እያለቀስን ነበረ ያደር ነው ብለውኛል። እንደ አባት በተወለድንበት ሀገር ባደግንበት በኖርንበት ሀገር የሚያድጉ ልጆችን ለጥይት እየቆሉ ሜዳ ላይ ገሎ መጣል ይሄ ኢትዮጵያዊነት አይደለም ብለዋል። ኢትዮጵያዊ እንደዚህ አያደርግም ምን ብለዋል የአጫሉ አባት። እግዚአብሔር ሰውን የፈጠረው በአምሳሉ በመሆኑ የሰው ልጅ እንደዚህ ባለው ሁኔታ መገደል የለበትም ብለዋል። የተደረገብኝ የግፍ ግፍ ነው ሲሉም ገልጸዋል ማለት ነው። እግዚአብሔር የልጄ እንደሚፈልግልኝ መንግስትም እንዲሁ ገዳዩን ይዞ ለህግ ያቅርብልኝ ሲሉ ተናግረዋል።
ናኮር እንግዲህ የሀጫሉን ወላጅ አባት በድምጽ ነው ያነጋገርካቸው። እንደው ጥራትም ባይኖረው ለአድማጮቻችን በተወሰኑ መልኩ ማካፈል እንድንችል ከቀረጽክበት የድምጽ መቅረጫ ላይ በስልክ ልታሰማን ትችላለህ? እንግዲህ ናኮር እዛው እንደነበርክ ተናግረናልና ከወላጅ አባቱ በተጨማሪ ያነጋገርካቸው ሌላ የቤተሰብ አባላት አሉ?
በቤታቸው ተገኝቼ የአርቲስት አጫሉ ሁንዴሳ ታላቅ ወንድም አብታሙ ሁንዴሳ እንዲሁም ታናሽ ወንድሙን ሲሳይ ሁንዴሳን አነጋግሬ ነበረ። ታላቁ ንጉ አብታሙ ሁንዴሳ ስለ አጫሉ ሲናገር እንባውን መቆጣጠር አልቻለም ነበረ። ለቤተሰቡ የሚያስብ ለሀገሩ የሚያስብ ለወገኑ የሚያስብ በጣም ታታሪ ሰው ነበረ። ሰው ተቸግሮ ማየት እንኳን የማይወድ ሰው ነበረ። ያለው ጃኬት እንኳን አውልቆ ለሌለው ሰጥቶ የሚሄድ ሩሩ ደግ ሰው ነበረ ሲለው እስኪት ወንድሙን ገልጾታል። ሲታይ በአዲስ አበባ ከአጫሉ ጋር አንድ ላይ ይኖራሉ። አጫሉ ባለፉት 3 ወራት የኮሮና ቫይረስ ወረርሽኝ ኢትዮጵያ ከገባ ጊዜ ጀምሮ ለስራ የተለያዩ ቦታዎች ስለሚንቀሳቀስ ከልጆቹ ጋር ተገናኘም ነው ያለኝ። ልጆቹ የ5 ዓመት እድሜ ያላት ወቢ፣ የ2 ዓመት ህፃን ሚክቲ፣ እንዲሁም ደግሞ አራሷ የ1 ወር ህፃን የሆነችው ጊፍቲ የሚባሉ 3 ልጆች ናቸው ያሉት። ባለፉት 3 ወራት ከልጆቹ ጋር ከባለቤቱ ጋር ሳይገናኝ ከወንድሙ ጋር እየኖረ እንደቆየን ነው። ቤተሰቡም ከኮሮና ቫይረስ ለመከላከል ጥረት ሲያደርግ እንደነበረን ስለ ወንድሙ አሟሟት በሰማም ጊዜ መሪር ሀዘን እንደደረሰበት ነው የነገረኝ። ቤተሰቦቹም በሀዘን ውስጥ እንዳሉ ነው የነገረኝ። ስለ አጫሉ ወንድሙም ሲናገር ለህዝቡ የሚቆረቆር የሚያስብ ጀግና፣ የዚህ ትውልድ ወጣት ጀግናም ብቻ ሳይሆን የኦሮሞ ውስጥ አንድ ሆኖ ማየት የሚመኝ ትልቅ ሰው ነበረ ሲል ወንድሙም ገልጾታል። የአጫሉ አብሮ አደግ የሆነውን ጉዲሳ ኤሪክሳ የተባለን ግለሰብ እንዲሁ አነጋግሬ ነበር። ስለ ጓደኛው አርቲስት አጫሉ ሁንዴሳ ሲናገር ከልጅነቱ ጀምሮ እስካሁን ድረስ አብረው እንደቆዩ፣ አብረው እንደተማሩ፣ በትግል ጊዜም አብረው ሲታሰሩ እንደነበር ገልጾልኛል። እንደ ወንድም ስትለው አባትም ስትለው እንደ አባት ከወንድምም ከአባትም በላይ ለሰው የሚያስብ ለሰው የሚቆረቆር ሲል ገልጾታል።
ከባለቤቱ ፋንቱ ደምሰው ዲሮ ጋር ከልጅነታቸው ጀምሮ ጓደኛ እንደነበሩና ተጋብተውም ልጆች እንዳፈሩ ከዚህ በፊት በተለያየ ጊዜ በሰጣቸው ቃለ ምልልሶች ተናግሯልና ባለቤቱን ወይም ደግሞ እናቱን ወይዘሮ ጉደቱ ቦራን ለማነጋገር ጥረት አላደረክም? በቦታውስ ነበሩ?
በጣም ጥሩ ጥያቄ ነው። ሲሆን በስፍራው ተገኝቼ እነሱንም እንዲሁ ለማነጋገር አሳብ ነበረኝ። ሆኖ በማን ተኩስ በመፈጠሩ እነሱን ሳላገኝ ተመልሻለሁ ማለት ነው።
እዛው እያለ ተኩስ መፈጠሩንና ግጭትም እንደተከሰተ ሰምተናል። ቀደም ብለህ አንተም ነግረህናል። እና ምንድን ነው እንዴት ነው ተኩሱ የተፈጠረው? ምንድን ነው የተፈጠረው?
በአካባቢው የነበሩ ሰዎች እንደነገሩኝ ከሆነ ድምፃዊ አጫሉ ሁንዴሳን አስከሬን የመንግስት ጸጥታ ኃይሎች ወስደው ወደ ሌላ ቦታ ሊወስዱት ነበረ በሚል ወሬ ሲናፈስ ነበር። ያንንም ወሬ ተከትሎ ብዙ ወጣቶች የነ አጫሉ ሁንዴሳ መኖሪያ ቤት አካባቢ እንደመጡ ነው መረጃ ያገኘሁት። ከሱ ጋር ተያይዞ የመንግስት ጸጥታ ኃይሎች አካባቢውን ወረሩ። ከዛም በኋላ የተኩስ እርምታ በአካባቢው ተፈጥሯል ማለት ነው። ይህንን ለማረጋገጥ ምክንያቱ ምን እንደሆነ ወደ ኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ አቶ ጅብሪል ማህመድ ደውዬ ነበረ። እሳቸው እንዳሉኝ ከሆነ የአርቲስት አጫሉ ሁንዴሳን የቀብር ስነስርዓት እንዲሁም ሀዘን ለመካፈል ወደ አካባቢው ያቀኑት አብዛኛዎቹ ሰዎች ከ190 በላይ የሚሆኑት ሀዘን ተሰምቷቸው በአካባቢው የተገኙ ሲሆኑ የተቀሩት ግን አለመረጋጋት እንዲፈጠር ጸጥታ እንዳይኖር ግጥጥ እንዲፈጠር ለማድረግ ነው ሲሉ ገልጸዋል። በአካባቢው ተገኝተው የአርቲስት አጫሉ ሁንዴሳን አስከሬን ከቤተሰቦቹ ቤት ወስደው ወደ ሌላ ቦታ እንሄዳለን በማለታቸው በዚህ መካከል በአርቲስት አጫሉ ሁንዴሳ አጎትና ሌሎች ሰዎች መካከል ግብግብ ተፈጠረ። በዚህ መካከል የአርቲስት አጫሉ ሁንዴሳ አጎት በጥይት ተመቷል ብለውኛል። በአካባቢው የነበሩ ሰዎች ግን ስፍራው መሳሪያ ሲተኩስ የነበረው የመንግስት ጸጥታ ኃይል ነው እንጂ ሌላ አካል አልነበረም ብለዋል። ይህንንም ለማረጋገጥ አቶ ጅብሪልን ጠይቄያቸዋለሁ። እሳቸው እንደሚሉት ከሆነ በአካባቢው የብጥብጥ እንዲፈጠር ሲያደርጉ የነበሩ ሰዎች ሲቪል የሆኑ ወይም ደግሞ እንደ ማንኛውም ሰላማዊ ሰው በአካባቢው የተገኙ እንጂ ዩኒፎርም ወይም የተለየ ልብስ ያላደረጉ ናቸው፣ ግን መሳሪያ በእጃቸው ይዘው ነበረ ብለዋል። የመንግስት ጸጥታ ኃይሎች ማህበራዊ ጉዳይ በሆነ ቦታ ቀድሞውም አልተገኙም፣ ችግሩ ከተፈጠረ በኋላ ነው እዛ አካባቢ የተገኙ ሲሉ ገልጸዋል።
ናኮር፣ እንግዲህ አንተ ይሄ ተኩስ ከመጀመሩ በፊት እዛው በቦታው ላይ እንደነበርክ ገልጸህልናል። አሁን ደግሞ እንደገለጽክልን የኦሮሚያ የጸጥታ ኃላፊ አቶ ጅብሪልን አነጋግረሃቸዋል። ከዛ ከወጣ በኋላ እሳቸው ያሉት አጫሉ ሁንዴሳን አስክሬን መውሰድ በሚፈልጉና ከዚያ ደግሞ የአጫሉ አጎት አስክሬኑ አይወሰድም ባሉበት በሁለቱ መካከል በተፈጠረ ግጭት ነው። አንተ በቦታው ስለነበርክ የአጫሉን ወላጅ አባትም ሆነ ሌሎች ያነጋገርካቸውን የቤተሰቦቹን አባላት የቀብር ስነ ስርዓቱ የት እንዲከናወን እንደሚፈልጉ ጠይቀሃቸው የነገሩ ነገር አለ?
አዎ፣ ይህንን ጥያቄ በተደጋጋሚ ለአቶ ሁንዴሳ ቦንሳም ለአጫሉ ሁንዴሳ ወንድሞች ለጓደኞቹም አቅርቤ ነበረ። የቤተሰብ ፍላጎት በአምቦ ከተማ እንዲቀበር እንደሆነም ነገሩኝ። በዚህም ዙሪያ ከመንግስት ባለስልጣናት ጋር ውይይት አድርገዋል። ኮሚቴው መጨረሻ ላይ የእነሱን ውሳኔ ተግባራዊ ለማድረግ የሽኝት መርሃ ግብሩን ለማከናወን ወደ ስራ መግባቱን ነው ለማወቅ የቻልኩት።
እስቲ ናኮር፣ የአባቱን የአቶ ሁንዴሳን ድምፅ እንደ ቅድሙ ምናልባት ማሰማት ከቻልክ ይህንን ያሉበትን ልታስደምጠን ትችላለህ?
እሺ። ሲሆን
እንዲሁም ቀልቅለው እኮ ነበር መንገድ ከተነሰ በኋላ መልሰው ወሰደች። እንደገና ከዚያ በኋላ ውስጥ መከላከያ ወሰደች። ጅማበር ወሬ ነው ከሆነ ጅማበር ውስጥ ውስጥ አስቀምጦ በሄሊኮፕተር አምጥቶ እዚህ ቤት አላመጡም። ቀጥተ ሆመቼ ወስዶ ሆመቼ ወርዶ ከዚያ በአምቡላንስ አመጡ። በአምቡላንስ ስትመጣ ነው ሁለት ሰዎች ከሱ ደሞ ግን ቸገር ቪክቶሪያ አካባቢ ባሉ መንገድ ነው
እንግዲህ እሳቸው እንዳሉት በቤተሰቡ ፈቃድ ዛው አምቦ ከተማ ውስጥ እንዲቀበር ፍላጎት አለን ነው። ይሄንን የቀብር ለማስፈጸም ሂደት የሚመለከት ኮሚቴ አነጋግራል። ምን አሉ? እንደው አጠር አድርገና እስቲ ንገረን።
እጥሩ እንታዊ ታታሉ እንዴታ የችምና የቀብር ስነስርዓት አስፈጻሚ ኮሚቴ ተሳቢ የሆኑትን አቶ ተስፋይ አባን አነጋግሬ ነበረ። እሳቸው ከቤተሰብ ፍላጎትና ከቤተሰብ ውሳኔ በኋላ የአርቲስቱን የቀብር ስነስርዓት ግባተ መሬት በክብር በአምቦ ከተማ ለማከናወን እንቅስቃሴ እያደረጉ መሆናቸውን ነው የነገሩኝ። በነገው ዕለት በአምቦ ከተማ ኢየሱስ ቤተ ክርስቲያን የቀብር ስነስርዓት ይፈጸማል ብለዋል። ከዛ በማስቀደም ግን በአምቦ ስቴዲየም ሰዎች ተሰብስበው የሽኝት ፕሮግራሙ እንዲከናወን እንዲሁም ጥረቶች ይደረጋሉ ብለዋል። ከተለያዩ የሀገሪቱ ስፍራዎች የሚመጡ እንግዶች በመኖራቸው በጊንጂ፣ በአምቦ እንዲሁም በጉደር ያሉ ሆቴሎች አገልግሎት እንዲሰጡና እንግዶቹ የቀብር ስነስርዓት አስፈጽመው ከአምቦ ከተማ ሲሄዱ ድረስም በእንግድነት ተቀብለው እንዲንከባከቧቸው በእንግድነት ተቀብለው እንዲያቆዩቸው ጥሪ አቅርበው ነበረ። ስለዚህ በዚህ ዙሪያ ያለኝ መረጃ ይሄ ነው።
እንግዲህ ከዛ በኋላ እንደጠቀስክልን ግጭት ተቀስቅሷል፣ ተኩስ ነበር ከተማ ውስጥም እንደዚሁ ተኩስ ተፈጥሯል፣ ሰዎችም ተጎድተዋል፣ የሰዎች ህይወትም አልፏል፣ እንዲሁም ደግሞ አካል መጉደል ወይም መቁሰል ተከስቷልና በአጠቃላይ ከመንግስትና ከሆስፒታል ያገኘው መረጃ ምን ይመስላል? በዚህ ግጭት ሳቢያ የስንት ሰው ህይወት አለፈ? ስንት ሰው ቆሰለ?
በጣም ጥሩ። ይሄን በተመለከተ በአምቦ ከተማ በተለያዩ የመንግስት ስራ ኃላፊነት ያሉ ሰዎች ጋር ደውዬ ነበር። ያንዳንዶቹ ስልክ አይሰራም፣ ያንዳንዶቹ ደግሞ ስልካቸውን ስላልመለሱልኝ መረጃ ማግኘት አልቻልኩም። ሆኖም ግን ከአምቦ ዩኒቨርሲቲ ሪፈራል ሆስፒታል እንዲሁም ከአምቦ አጠቃላይ ሆስፒታል ባገኘሁት መረጃ መሰረት በአጠቃላይ በአምቦ ከተማ በዛሬው ዕለት 7 ሰዎች ህይወታቸው አልፏል። ከ30 ሰዎችም በላይ በሆስፒታል ተኝተው የህክምና ክትትል እያደረጉ ይገኛሉ።
ናኮር፣ እንግዲህ አሁን እዛው ከተማ ስላለ ምን ይመስላል ማምሻውን ያለው ሁኔታ?
ከሰዓት በኋላ የመንግስት መከላከያ ሰራዊት በርካታ የመንግስት መከላከያ ሰራዊት ወደ አምቦ ከተማ ገብቷል። ከሰዓትም የሰዎች እንቅስቃሴ እንደ ጧቱ አልነበረም። የመረጋጋት ሁኔታ ይታያል። የጸጥታ ሰራዊቱ በመግባቱ ይመስለኝ እንዳጋጣሚ ሆኖ እኔ ከከተማ በከተማ አካባቢ ወደሚገኙ ሰዎች ደውዬ ያለውን ሁኔታ ለማጣራት ሞክር ያለው ካለው የሀዘን ድባብ ውጪ በርካታ የመንግስት መከላከያ ሰራዊት ወደ አምቦ ከተማ መግባታቸውን ነው የሰማሁት። ያለው ሁኔታ ለአሁኑ የተረጋጋ ነው የሚመስለው። ሲሆን
እሺ፣ ናኮር በጣም እናመሰግናለን። እንግዲህ በነገው ምሽትም እንዲሁ ተከታትለ ሁኔታውንም ትነግረናለ፣ የቀብር ስነ ስርዓቱንም ተከታትለ ለአድማጮቻችን ታካፍላለ። በእኛ በኩል እዚህ የኦሮሚያ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻን በአምቦ የተፈጠረውን በተመለከተና እንዲሁም ደግሞ በአጠቃላይ በኦሮሚያ ክልል ያለውን ሁኔታ በተመለከተ እንዲያብራሩልን ጠይቀናቸዋል። አንተን እዚህ ላይ እንሰናበታለን። ከአቶ ጌታቸው ጋር ያደረግነውን ቃለ ምልልስ መነሻ አድርጎ የተሰናዳው ዘገባ ደግሞ እንደሚከተለው ይቀርባል። የኦሮሚያ ክልል ኮሙኒኬሽን ዳይሬክተር አቶ ጌታቸው ባልቻ በአሁኑ ሰዓት አገር በከባድ ሀዘን ውስጥ ነው ብለዋል።
ምክንያቱም ታላቁና የነጻነት መብት ታጋዩ አርቲስት የጣሉ እንደሳ ግድያን በተመለከተ በኦሮሚያ ክልል በተለያዩ ዞኖችና ከተሞች ህዝቡ የራሱን ሀዘን በተለያዩ መንገዶች ሲገልጽ ነው የዋለው። ትናንትና በአብዛኛው በሰላማዊ መንገድ ሀዘኑን ሲገልጽ ነው የዋለው። ይሄ ድምፃዊ ብቻ አይደለም፣ ታጋይ ነው። የጭቁኑ ብሔር ብሔረሰቦች መብት ራሱን ሰጥቶ ጠላት ፊት ቆሞ የተናገረ ጀግና ነውና እንዲያው ሙዚቃውም የሱን አላማ ለማጠናከር የተደረገ ግድያ ነው ከሚል ቁጭት በየአካባቢው ሰላማዊ ሰልፍ ወጥቶ ሀዘኑን ሲገልጽ ነው የዋለው። በሌላ መልኩ ደግሞ ግድያውን ያቀነባበሩ እና ግድያን የመሩ ኃይሎች ሀገሪቱን የማጠራመስ የማፍረስ ብሔር ብሔረሰቦችን ይጋጩ ሃይማኖት ከሃይማኖት እንዲጋጭ እና ኢትዮጵያዊነትን ለማፍረስ ሀገሪቱን ሙሉ በሙሉ የማፍረስ ተልእኮ ይዘው የገደሉ ግድያውን የመሩ ስለሆነ በግድያው ሰበብ መንግስትን የማፍረስ እና በአቋራጭ ወደ ስልጣን ለመመለስ እና በአንድ በኩል በሰላማዊ መንገድ በሌላ በኩል ደግሞ ትጥቅን እየከላከሉ የሚንቀሳቀሱ ኃይሎችን በማደራጀት ነው ይሄ ግድያ የተቀናጀው እና የተመራው። ስለዚህ ያንን በሙሉ ተግባራዊ ለማድረግ ደግሞ በየከተሞቹ እና በዞኖቻችን በተወሰኑ ዞኖቻችን የተቃውሞ ሳይሆን ብሔር ግጭት፣ የሃይማኖት ግጭት፣ የንብረት ማውደም፣ የሰው ግድያ እና የአካል ማጉደል እርምጃ ሲወሰን ነው የዋለው። እስከ ደረሰን መረጃ እስከ 50 የሚሆን ሰው ህይወቱ ማለፉ ነው። ይህ ቁጥር ሊጨምር ይችላል አረጋግጠናል። የወደመው ንብረት የግለሰብን የመንግስት ንብረቶች ወድመዋል።
አቶ ጌታቸው በንብረት ላይ ጉዳት የደረሰባቸው ዞኖችንም ያብራራሉ።
ምዕራብ አርሲ ሻሸመኔ አካባቢ፣ አርሲ አሰላ አካባቢ፣ በተወሰኑ የምዕራብ ሐረርጌ ዞን ጅማ ከተማ፣ ነቀምት ከተማ፣ በአዳማ ከተማ እና በእነዚህ በመሳሰሉ ቦታዎች ላይ የሰው ህይወትና የንብረት ውድመት ደርሷል። በዚህም ሁለተኛ ሀዘን ውስጥ እንድንገባ ተደርገናል ማለት ነው። በኦሮሚያ ከባድ ሀዘን ውስጥ እንድትገባ የተደረገበት ያ ሀዘን ወደ ሌላ ሀዘንን ተጨማሪ ሀዘን እንድንገባ ያደረገበት ሁኔታ ነው የነበረው። ይህንን ለማረጋጋት መንግስትን በየደረጃው ያሉትን የሃይማኖት አባቶችን፣ አደሲቄዎችን፣ ቄሮና ቀሬዎችን በማደራጀት ሰላሙ ተጠብቆ ይህንን ጀግና በክብር መሸኘት አለብን እና ለአንድ ጀግና ሽኝት የሚደረግበት የሚያስተጓጉል ኃይል መኖር የለበትም። አጫሉን የምንወድና የምናከብር ከሆነ እሱን በሰላማዊ መንገድ ከሸኘን በኋላ የሚናገረው ነገር ካለ መነጋገር ይቻላል ብሎ ጥሪ ሲያቀርብ ነው የዋለው። ከሰዓት በኋላ በተሻለ ሁኔታ ላይ ነው የነበር ነው። ዛሬ ደግሞ በአካባቢ አሁንም ሌላ ፍላጎት ያላቸው ኃይሎች ተደራጅተው የቀብር ስነስርዓቱ በቤተሰብ በኦሮሞ ባህል ቤተሰብ ውሳኔ ነው የሚደረገው። ይህንን ወስነን ለፖለቲካ አጀንዳችን መጠቀሚያ እናደርግ ያለን ብሎ የሚያስቡ ኃይሎች ይህንንም ወደ የፖለቲካ አጀንዳቸውን ማራመጃ ለማድረግ የሞከሩበታል። ያንን ግን ህብረተሰቡ እየተቃወመው መሆን የለበትም የሚል አቋም ተይዞ አካላትም የህዝቡን ጸጥታ የማስከበርና ህዝቡ በሰላም ወጥቶ ስርዓተ ቀብሩን ፈጽሞ መመለስ እንዳለበት እየሰራን ያለ ነው።
በምን አይነት መልኩ ነው የተፈጸመው? በመንግስት የጸጥታ ኃይሎች ለማስከበር ነው ወይስ ለተቃውሞ የወጡ ሰዎች ናቸው ግድያው የተፈጸመው?
ለመነሻው ታዋቂ ሰዎችን እንገላለን፣ በአዲስ አበባ ከተማ ውስጥ ጦርነት ጀምረን በዛው አዲስ አበባ ጦርነቱን እንጨርሳለን ብለው በግልጽ በሚዲያ ወጥቶ የተናገሩ ኃይሎች አሉ። ከዚህ በፊት ለውጡ ሂደት ላይ ከስልጣን የተወገዱ ኃይሎች ይህንን አስተባብሯል፣ መርቷል የሚል እምነት ነው ያለን። ስለዚህ መነሻውም ራሱ ብሔር ከብሔር ማጋጨት ነው፣ ሃይማኖትን ከሃይማኖት ማጋጨት ነው። ያም የሆነው በየአካባቢው በነዚህ በጠቀስኳቸው ቦታዎችም የታየው ያ ነው። ብሔርም ከብሔር በማጋጨት ግለሰብ ለግለሰብ ነው ግጭቱ የተፈጸመው እና የግድያውም ሂደት በዛው ነው። በዱላ በድንጋይ እየተፈነከቱ በዱላ እየተፈነካከቱ የተፈጸመበት ቦታ ነው ያለው። አንዳንድ ቦታ ላይ ደግሞ በመሳሪያ በትክክል የተደገፈበት ሁኔታ ነው ያለው። ፈንጂም የነበረበት ነው። ይህንን በመወር የወረወረውም የተወረወረበትን የሞተበትና የቆሰለበት አካባቢ አለ። በተወሰነ ደረጃ በአጠቃላይ ፍላጎቱን ለማሳካት የሞከረው ብሔርን ከብሔር ለማጋጨት ስለነበር በብሔሮች እና ብሔረሰቦች መካከል ያ እንዲፈጸም የማድረግ እና እንድቃጠሎ በሚደረግበት ቦታ ላይ የደረሱ አደጋዎቹ ያንን ለማስፈጸም የሄዱ አካላት በዛ እነሱ መካከል በተፈጸመ ግጭት ነው ማልሞቱ በአብዛኛው የተመዘገበው። የጸጥታ አካላትም የቀበሌ ግሊሻው ሳይቀር ክልሉ ፖሊስ ሳይቀር ነው ግድያ የተፈጸመባቸው። በዛ ሂደት ላይ እንግዲህ ያዳ እንድጣራ ሆኖ የት ደሰቡ በርስ በራስ ግጭት ነው የተገደለው፣ የትኛው በጸጥታ አካላት የጸጥታ ማስከበር ሂደት ላይ የተገደለው የሚለው መረጃው ተጣርቶ ለህዝብ ግልጽ የሚደረግ ይሆናል።
አቶ ጌታቸው የዚህ ግድያ ዓላማና ከግድያ በኋላ የሚታየው ሁከት የብሔር ግጭት ለመፍጠርና አገሪቱን ወደ ቀውስ ለመክተት ነው የሚል እምነት በመንግስት በኩል እንደተያዘ ተናግረዋል።
የአማራንና የኦሮሞን ብሔር ሆን ተብሎ ለማጋጨት የተቀነባበረ ነው። ያ ሲያቀነባብሩ ታዋቂ ግለሰቦችን፣ ታዋቂ ሰዎችን፣ የመንግስት ኃላፊዎችን በመግደል ማጋጨት አለብን ብለው አቅደው የገቡበት ስለነበር በአንድ በኩል ህዝቡ ይህንን ነክቶ ይሄ ብሔር ከኦሮሞና አማራን ኦሮሞንና ሌላን ብሔር ማጋጨት አይቻልም
የዚህ ድል የለንም ሊኖረን አይገባም ብሎ ፊት ለፊቱ መቆም አለበትና የሚል መልእክት አስተላልፈናል። ከዛም በዘለለ የጠላቱን እቅድ ማስፈጸም የለብንም። እኛ የጠላትን እቅድ ካስፈጸምን ካሳካንላቸው በህዝብ ግፊትና በህዝብ ትግል ከስልጣን የተወገዱ ኃይሎች በዚህ ሰበብ ወደ ስልጣን ለመመለስና የቀረችውን ቺን ሀገር የመበታተን ስራ ነው እየሰሩ ያሉት። ይህንን የሚሰሩት ከውስጥም ከውጭም ኃይል በማደራጀት ነው። የኢትዮጵያ ጠላት የውጭ የኢትዮጵያ ጠላት ሳይቀር በዚህ ጉዳይ ላይ ጣልቃ እንዲገባና እንዲደግፍ የማድረግና እሱንም የማስደግፍ በሎጂስቲክ የማስደግፍና ሀገሪቱን ሙሉ በሙሉ የማፍረስ የውስጥና የውጭ ጠላትን በማደራጀት ሀገሪቱን የማፍረስ ተልእኮ ይዘው የሚንቀሳቀሱ ስለሆነ እነዚህ ኃይሎች መቼም አይሳካላቸውም፣ ሊሳካላቸውም አይችልም። የኢትዮጵያ ህዝብ ይህንን እድል አይሰጣቸውም። የኦሮሞን ህዝብ ከየትኛውም ብሔር ጋር በምን አግባብ እንደምኖርና እንዴት እንደምኖር የሚያቅም ብሔር ነው። አካፊ ብሔር ነው። የኦሮሞ ብሔርንና የአማራ ብሔርን ማጋጨት፣ ማጣላት ይቅርና ማጋጨትም አይታሰብም። ግን ደግሞ እነዚህ ሰዎች ተጣርቶ የሚወጣ ሆኖ በየአካባቢው እርምጃ ሲወስዱ የነበሩ ሰዎች የታጠቁ ናቸው ሲባል ከየት ነው ትጥቁን ያገኙት? ማን ነው ያስታጠቃቸው? የሚለው ነገር በፖሊስ ተጠንቶ የሚወጣ እንዳለ ሆኖ የሌሎች አካላት እጅ ያለበት ስለሆነ ከዚህ በኋላ መንግስት በዚህ ጉዳይ ላይ ይድል አይሰጥም። በዚህ ጉዳይ እጃቸው ያለበት ተብሎ የሚጠረጠሩና ከጀርባም ሆነው እየመሩ ያሉትን ከትናንትና ከሰዓት በኋላ ጀምሮ እርምጃ መውሰድ ይቀጥላል ማለት ነው። የህግ የበላይነትን የማስከበርና የዜጎችን በየአካባቢ ዞሮ የተዟዟሩ የመኖር ሀብት የማፍራት ሀብት የማስተዳደር ስልጣናቸው በህገ መንግስታዊ ስልጣናቸው እንዲከበር የማድረግ ሙሉ ኃላፊነት ያለበት ስለሆነ ይህንንም ኃላፊነቱን በአግባቡ እየተወጣ ነው። የክልሉ መንግስትና የፌደራል መንግስት በተቀናጀ መልኩ እየሰራ ነው። ምንም አይነት ስጋት ሊኖረን አይገባም የሚል እምነት ነው ያለን። እስካሁን ያለ ነው የትናንትን ነው። በአጠቃላይ በሀዘን ውስጥ ነን ያለ ነው። የጸጥታ አካላትም ሆኑ ሁሉም በሀዘን ውስጥ ስለሆነ ያንን ሀዘን በጋራ ማለፍ አለብኝ የሚል አቋም ስለነበረው ነው መንግስት በአንዳንድ ጉዳዮች ላይ ዝምታን የመረጠው። ከዚህ በኋላ ግን የህግ የበላይነትን የማስከበር ኃላፊነታችንን መወጣት አለብን። ኢትዮጵያን የማፍረስ ፍላጎት ያላቸው የውጭ ኃይሎችም ሆኑ የውስጥን ተላላኪዎች በመጠቀም ይህችን ሀገር ለማፍረስና አላስፈላጊ ጥቅማቸውን ለማስከበር የሚንቀሳቀሱ ኃይሎችንም ሴራቸውን ማክሸፍ የምንችለው የውስጥ አሰራራችንና አደረጃጀት አሰራራችንን ህጋዊና ህገ መንግስታዊ ስርዓቱን የማስከበር ኃላፊነታችንን በአግባቡ መወጣት አለብን ብለን በተጠናከረ ሁኔታ እየሰራን ስለሆነ ምንም አይነት ስጋት አይኖረውም የሚል እምነት አለኝ። አሁንም ዛሬ በአጠቃላይ ማለት ይቻላል በኦሮሚያ ከአንድ ከምዕራብ ሸዋ አምቦ ከተማ ውጪ ምንም አይነት የጸጥታ ችግር የሌለበት ሁኔታ ነው ያለው። እነዚህ ሰላማዊና የትጥቅ ትግልን አንድ ላይ አቀናጅተው የሚመሩትና ከትናንት ከስልጣናቸው የተወገዱ ኃይሎች በተቀናጀና በተደራጀ መልኩ የውጭ ቅጥረኞቹንም በመጠቀም ቺን ሀገር ለማበታተን የሚሰሩትን ሴራ ህዝባችን ነቅቶበት ከመንግስት ጎን በመቆም እነዚህን ኃይሎች እንዲያጋልጥ በሀገር ውስጥም ላሉ ውጭም ላሉ የኢትዮጵያ ዜጎችና ኢትዮጵያውያንም ጥሪ ማስተላለፍ እንፈልጋለን።
በሌላ በኩል የቀድሞ የኦሮሞ ሚዲያ ኔትወርክ ዳይሬክተርና የፖለቲካው ሰው ጃዋር መሐመድና የኦፌኮ ምክትል ፕሬዚዳንት አቶ በቀለ ገርባን ጨምሮ 35 ሰዎች ትላንት በፖሊስ ቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን የኮሙኒኬሽን ጉዳዮች ዳይሬክተር አቶ ጀላን አብዲ ለአሜሪካ ድምጽ ተናግረዋል።
አስክሬኑን በቀጥታ ወደ አምቦ መውሰድ ወደ ትውልድ ቦታው ወደ ሀጫሉ እንደሻ አስክሬኑን እዛ መውሰድ ሲገባቸው ወደ አዲስ አበባ መመለስ አለበት ብሎ ከቡራዩ ጋር እንደገና ወደዚህ እንደመለሱ ከመንገድ ይህም ከቤተሰብ ፍላጎት ውጪ እንደሆነ አስክሬኑን በማሰቃየት ካመጡትም በኋላ የዚህ ብልጽግና ፓርቲ ዋና ቅርንጫፍ የአዲስ አበባ ቅርንጫፍ እዛ ነው ያደረሱት። የድሮ ኦህዲድ ጽህፈት ቤት የነበረው ማለት ነው። ሌሎች ባለስልጣኖች እዛ አሉ፣ የኦሮሚያ አመራሮች አሉ። እነሱን ጭምር እንዳፈኑ ከዛም ሲፈተሹ፣ ምክንያቱም ግቢ ሲገባ ጥበቃ አለ፣ የኦሮሚያ ጥበቃ ራሱን ይጠብቃል። የሚገባውን ሰው መስከረችውን እዚህ ፍቱና ግቡ ሲባሉ አንደኛው ተነስቶ አንድ ፖሊስ ገደለ። ከነጅዋር ጋር የነበረው ግብረ አባር ነው ይህን የገደለው ማለት ነው። ይህንን አንዱን ፖሊስ ወዲያውኑ ነው እዛ የገደሉት። ከተገደለም በኋላ የኦሮሚያ ፖሊስ ልዩ ኃይል በጣም በትዕግስት እንዲገቡ አደረገ። ቻሪያ ሲፈታ አሁን መሳሪያ 8 ክላሽ፣ 5 ሽጉጥ፣ 9 የመገናኛ ሬዲዮ ሁሉ እንዲፈቱ ተደረገ። ከነጅዋር እና ግብረ አባሮቹ ማለት ነው። በዚህ ሁኔታ ከባድ ግጭት ይፈጠር ነበረ። የኦሮሚያ ልዩ ኃይል በጣም ከፍተኛ ትዕግስት በተሟላበት ሁኔታ ነገሩንም አቀዘቀዘው። ከባድ ችግር ሊመጣ እንደነበረ ነው በወቅቱ ሁለቱም ኮሚሽነሮች በኦሮምኛና በአማርኛ የገለጹት። ስለዚህ ነገሩ ከባድ ስለሆነ ማንኛውም ሰው በኢትዮጵያ ከሕግ በላይ የሆነ ሰው የለም።
ሁለቱም የመንግስት ባለስልጣናት መንግስት ሁኔታውን ተከታትሎ በአጭር ጊዜ ለህብረተሰቡ እንደሚያሳውቅም ገልጸዋል።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች ሲሆንና ናኮሮና መሰግናለሁ ለዘገባዎቻችሁ። የትንታኔው መጽሔት ይቀጥላል። የድምጻዊ ሀጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል የተለያዩ ስፍራዎች ግጭትና ውጥረት መንገሱ እየተሰማ ነው። በክልሉ የተለያዩ አካባቢዎች የደረሱ ጉዳቶችን ይዘትና አጠቃላይ ሁኔታዎችን አዲስ አበባ የምትገኘው ሪፖርተራችን ጻሄ ዳምጠው ከጥቂት ደቂቃዎች በፊት ለሀብታሙ ስዩም አጋርተዋለች። ይስማቸው።
ጻሃይ አስቀድሜ አመሰግናለሁ። በተለያዩ የኦሮሚያ ክልል አካባቢዎች የድምጻዊ ሀጫሉ ሁንዴሳን ግድያ ተከትሎ ግጭትና ውጥረት መንገሱ ተሰምቷል። በየትኞቹ ስፍራዎች ግጭቶች ተፈጥረዋል? ምን ያክል የሰው ህይወትና የንብረት ውድመትስ ተከተለ የሚለውን እስቲ አጋሪም።
እሺ አመሰግናለሁ ሀብታሙ። እንግዲህ ድምጻዊ ሀጫሉ ሁንዴሳ መሞቱ ተከትሎ ብዙ የኦሮሚያ ክልል ከተሞች ላይ እንደዚሁም ዞኖች ወረዳዎች ላይ ሁከትና ብጥብጥ ተከስቷል። ዛሬም አብራዩ ከተማ ላይ ከሰዓት ጀምሮ ከዛ አካባቢ መረጃ እንዳገኘው ሰልፍ የወጡ ሰዎችና እንደዚሁም የጸጥታ ኃይል መካከል በተፈጠረው አለመግባባት ያንድ ሰው ህይወት አልፏል። ወደ 20 መቆጠሩ ሰዎች ደግሞ ቆስሏል። በሰበታ ከተማም እንደዚሁ ከትናንትና ጀምሮ ሁከት ነበርና ዛሬም እንደዛው ሁከቱ ቀጥሏል። ብዙ ሰዎች እንደቆሰሉ ነው የሰማሁት። እዛ አካባቢ ግን የሰው ህይወት አላለፈም። ንብረቶች እየተቃጠሉ መሆናቸውን ሰምቻለሁ። በተጨማሪም አርሲ ኢታያ ከተማ ላይ የሶስት ሰው ህይወት አልፏል። ሰልፍ ከወጡ ሰዎችና በጸጥታ ኃይል መካከል በተፈጠረው ግጭት የነሱ ግጭት መንስኤ ደግሞ ትናንትና መንገድ ተዘግቶ ነበር። መንገዱ ይከፈት አይከፈት በሚል በተነሳው ከት የሶስት ሰው ህይወት አልፏል። ወደ 13 የሚሆኑ ቆስሏል ብሏል እዛ አካባቢ መረጃውን ያጋራኝ ሰው። ሻሸመኔ ከተማ ላይ ደግሞ የስድስት ሰው ህይወት አልፏል። ከስድስቶቹ አምስት ሰዎች አርሲ ነገሌ ከተማ ላይ ነው ህይወታቸው አልፎ ወደ ሻሸመኔ ሪፈራል ሆስፒታል የተወሰዱት። አንድ ሰው ደግሞ ሻሸመኔ ከተማ ላይ በጥይት ተመቶ ህይወቱ አልፎ ሻሸመኔ በሚገኘው መልካ ኦዳ የሆስፒታል ውስጥ አስክሬን እንደሚገኝ ነው የሻሸመኔ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ከድር ለአሜሪካ ድምጽ ሬዲዮ እንደተናገሩት ማለት ነው። እነዚህ ስድስቶቹም በጥይት እንደተመቱም ዶክተሩ አረጋግጧል። ወደ 25 ሰው የሚሆኑ ደግሞ ቆስሏል ብሎናል ዶክተር ከድር። በዚህ ላይ ከሻሸመኔ ከተማ ከንቲባ አቶ ተማም ሁሴንን አነጋግረናል። እሳቸው እንዳሉት ባለን መረጃ እስካሁን አንድ ሰው ህይወት አልፏል፣ ሌሎቹ ቆስሏል። የወደሙ ንብረቶች አሉ፣ የንብረቶቹ ዋጋ ግን እስካሁን አላወቅንም ብሏል አቶ ተማም። በተጨማሪም አቶ ተማም እንዳነሱት በአሁኑ ሰዓት በጸጥታ ኃይል የከተማው ሁከትና ብጥብጥ ከተማው ተረጋግቷል። መንገድና እንደዚህም የንግድ ተቋማት እየተከፈቱ ነው ብሎናል። ግን በሌላ በኩል ደግሞ የከተማው ነዋሪዎችን እንዳነጋገርኳቸው እነሱ እንደነገሩኝ የከተማውን መንገድ አልተከፈተም። ወደ ሞያሌ የሚወስደው መንገድ፣ ጉጂ ቦረና ሻሸመኔን አቋርጦ የሚሄድ መንገድ፣ ደቡብ የሚወስደው መንገድ አልተከፈተም ብሎናል። በተጨማሪም ምስራቅ ሐረርጌና ምዕራብ ሐረርጌ ላይም ግጭቶች እንደነበሩ እዚህ አካባቢ ቁጥሩ በውል ባይታወቅም የሰው ህይወት እንዳለፈና እንደቆሰሉም ሰምቻለሁ። አዳማና ቢሾፍቱ ላይ ትናንትና የተቃውሞ ሰልፎች እንደነበሩ አካባቢ ነዋሪዎች ሰምቻለሁ።
ፀሐይ፣ በክልሉ የነገሰውን ውጥረት አስመልክቶ በኦሮሚያ ክልል የደህንነት ባለስልጣናት ብሎም በፌዴራል መንግስቱ ባለስልጣናት በኩል የተሰጡ ምላሾች አሉ ወይ? በአጠቃላይ ህይወቱ ያለፈው ሰው ቁጥር ይታወቃል ወይ? በእነሱ አነጋገር
በዚህ ጉዳይ ላይ የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻን አነጋግረናል። እርሳቸው እንደነገሩን 50 ሰዎች ከትናንት እስከ ዛሬ በኦሮሚያ የተለያዩ ከተሞች ስማቸውን የጠቀሱት ከተሞች ሻሸመኔና ጅማን ጀምሮ የተለያዩ ከተሞች ላይ የ50 ሰው ህይወት አልፏል። እዚህ 20 ሰዎች ውስጥ ደግሞ የጸጥታ አካልም እንዳሉ ተናግረዋል። ህይወታቸው ካለፉ ሰዎች ውስጥ ማለት ነው። የወደሙ ንብረቶችም ነበሩ። የንብረቶቹ ዋጋ ግን እስካሁን ግምቱን አላወቅንም ብሏል። የማረጋጋት ስራ እየተሰራ ነው ብሏል።
ፀሐይ፣ እንግዲህ አንቺ የምትገኘው በአዲስ አበባ ከተማ ውስጥ ነው። በአሁኑ ሰዓት የከተማዋ የዛሬ ድባብ ምን ይመስላል? በግል ቅኝትሽም ሆነ ከሰዎች ጋር በነበረሽ ቆይታ የተረዳሽውን እስቲ ባጭሩ አጋሪ።
አዲስ አበባ ውስጥ አሁን ወደ ከሰዓት አካባቢ ወጥቼ ነበር። ጠዋት ላይ ወጥቼ መንገዶቹ ዝግ ነበሩ። የንግድ ተቋማትም ዝግ ናቸው። የተለያዩ ቦታዎች በእግር የሚከድበት ውስጥ ለውስጥም ተዘዋውሬ የተወሰነ ቦታ አይቻለሁ። የንግድ ተቋማት ዝግ ናቸው። እንደዚህም ብዙም ሰዎች መንገድ ላይ አይታዩም። በአካባቢ የሚገኙ ሆቴሎችንም መመልከች ያለው እነሱም ዝግ ናቸው። ብዙም እንቅስቃሴ የለም። ጸጥ ያለ ከተማ ነው ዛሬ አዲስ አበባ።
ፀሐይ ዳምጠው የአሜሪካ ድምፅ የአማርኛና ኦሮምኛ ቋንቋዎች ዘጋቢ ከአዲስ አበባ በእጅጉ አመሰግናለሁ። መልካም ምሽት ይሁንልሽ።
እሺ፣ እኔም በጣም አመሰግናለሁ ሀብታሙ።
አመሰግናለሁ ፀሐይና ሀብታሙን። ጠቅላይ ሚኒስትር አብይ አህመድ በድምፃዊ ሀጫሉ ሁንዴሳ ሞት የተሰማቸውን ሀዘን ትናንት ማምሻውን በቴሌቪዥን ቀርቦ ባደረጉት ንግግር ገልጸዋል። የሀጫሉ ግድያ በአስቸኳይ ተጣርቶ ፍትህ እንዲያገኝ ያሳሰቡት ጠቅላይ ሚኒስትር አብይ ጠላቶቻችን በህዝብ መካከል ግድያ እንዲፈጠር፣ ሰላማችን እንዲደፈርስ ያላቸው ግብ እንዳይሳካ ሲሉ ህዝቡ ከመንግስት ጋር እንዲቆም ጥሪያቸውን አቅርበዋል። ቆንጅታዬ በጠቅላይ ሚኒስትሩ ንግግር ላይ ተከታዩን አጠናቅራለች።
ጠቅላይ ሚኒስትር አብይ አህመድ በድምጻዊ ሀጫሉ ሁንዴሳ ሞት የተሰማቸውን ሀዘን በገለጹበት ንግግራቸው በድምጻዊው ላይ የተፈጸመው ግድያ የኦሮሞን ህዝብ ከሌሎች ብሔረሰቦች ጋር ደም ለማቃባት የተፈጸመ የሀገር ውስጥና የውጭ ጠላቶች በቅንጅት የፈጸሙት እኩይ ተግባር ነው ብለዋል። ባለፉት ሁለት ሰኔዎችም ጉዞዎቻችንን ለማደናቀፍ ሙከራዎች ተደርገዋል በማለትም ባለፉት 2010 እና 2011 ዓመተ ምህረቶች የደረሱ ክስተቶችን አስታውሰዋል።
ሀዘኑ ጥልቅ ቢሆንም የጥራቶቻችን ፍላጎት የጀመርነው ስራ እንዳይሳካ የኦሮሞ ህዝብ ከሌሎች ብሔሮች ጋር በዚሁ ምክንያት እንዲባላ፣ እንዲጋደል፣ ደም እንዲቃባ የጀመርነው ጉዞ እንዲደናቀፍ በተደጋጋሚ ሙከራ ሲደረግ የነበረ ቢሆንም በተለይ በሰኔ ወር በግልጽ አዲስ አበባ ጀምረን አዲስ አበባ ጦርነቱን እንጨርሳለን፣ የሚያሰጋና የሚያሳስበን የኦሮሚያ ጉዳይ ነው በሚል በሚዲያ ጭምር የሚገለጽ ከዛም ያለፈ ገዳይ ቡድኖች በማደራጀት የማስተማራት ስራዎች ሲሰሩ ቆይተዋል። መንግስት እነዚህን ጉዳዮች ሰፊ ክትትል እያደረገ እንዳይሳኩ ከፍተኛ ጥረት ያደረገ ቢሆንም ታዋቂ የኦሮሞ ሰዎችን አጫሉን ብቻ ሳይሆን ሌሎቹንም በመግደል በብሔሮች መካከል ቁርሾ ለመፍጠር፣ ግድያን ለመፍጠር፣ አንድነታችን እንዲናጋ፣ ሰላማችን እንዲደፈርስ ያሰብናቸው ጉዳዮች እንዳይሳኩ የውጭና የውስጥ ጠላት በመቀናጀት ይህንን እኩይ ተግባር ፈጽመዋል። ዛሬ ያጫሉን አስክሬን ወደ ትውልድ አገሩ በመውሰድ የነበረው አጠቃላይ ሂደትም እንዲስተጓጎል በማድረግ በርከት ያሉ ሰዎች ህይወታቸው አልፏል። ለዚህ የኢፌዴሪ መንግስት ጥልቅ ሀዘን የተሰማ መሆኑን እየገለጽኩ መላ ኢትዮጵያ ህዝብ በሶስቱ ሰኔዎች ደም የማፍሰስና ጉዟችንን የማደናቀፍ ሙከራዎች ተደርገዋል። በዚህኛው ሰኔ ከሁለቱ ሰኔዎች በተለየ መንገድ በቀጥታ ጉዳዩ የማይመለከተው ሰው እንዲገደል ተደርጎ ከፍተኛ ድንጋጤ፣ ከፍተኛ ጥርጣሬና የእርስ በርስ ግጭት እንዲፈጠር ሙከራ ተደርጓል።
ሀጫሉ ዩኒፎርም ባይለብስም ታጋይ ነው ሲሉ የገለጹት ጠቅላይ ሚኒስትሩ በሱ መስዋዕትነት የኢትዮጵያ ጉዞ አንጸባርቆ እንዲቀጥል እንጂ የጠላቶቻችን ፍላጎት እንዳይሳካ፣ የህግ የበላይነት በሀገር ደረጃ እንዲረጋገጥ፣ ያሰብናቸው ጉዞዎች እንዳይደናቀፉ ህዝቡ ከመንግስት ጋር ይቁም ሲሉ ጠይቀዋል።
መላው የኢትዮጵያ ህዝብ እንዲገነዘብ የሚያስፈልገው አጫሉ የኛ መታወቂያ ባይኖረውም ዩኒፎርም ባይለብስም ታጋይ ነው። ታጋይ መሆኑን መላው የኢትዮጵያ ህዝብ ይገነዘባል። በአጫሉ መስዋዕትነት የኢትዮጵያ አንድነት፣ የኢትዮጵያ ሰላም፣ የኢትዮጵያ አጠቃላይ ጉዞ በአንጸባራቂ መንገድ ዳግም የሚመዘገብ እንጂ የሚቆም እንዳይሆን የጥላቶቻችን መሻትና ፍላጎት እንዳይሳካ ህዝቡ የዚህን እኩይ ዓላማና ፍላጎት በመረዳት ግብ እንዳይመታና እንዳይሳካ ከመንግስት ጎን በመሆን አንደኛ ጉዳዩ በፍጥነት ተጣርቶ የህግ የበላይነት እንዲረጋገጥ የህግ የበላይነት በሀገር ደረጃ እንዲረጋገጥ ሰላም የማስከበር ስራችን እንዳይደናቀፍ እንደ ሀገር ያሰብናቸው የተለምናቸው ያቀርናቸው ጉዞዎች እንዳይደናቀፉ መላው ኢትዮጵያ ህዝብ ከጎናችን በመሆን አስፈላጊውን ትብብር እንዲያደርግልን እየጠየቁ መንግስት የዚህችን አገር ሉዓላዊነት የዚህችን አገር ሰላም የህዝቦቿን አንድነትና የዘላቂ ፍላጎቶቿን ለማሳካት የጀመራቸውን ጥረቶች በእጅጉ አጠናክሮ ይቀጥላል። ጥላቶቻችን በቀላሉ እንደሚበትኑን እንደሚያባሉን ያስባሉ። ነገር ግን ይህ ክስተት ይበልጥ በጥልቀት ነገሩን እንድመረምር አንድነታችን እንዲጠናከር ጥላቶቻችን ፍላጎታቸው እንዳይሳካ ሀገር እንዲቀጥልና የሀገር ትልሞች እንዳይደናቀፉ የምንጠቀምበት እንዲሆን መላው ኢትዮጵያ ህዝብ ከጎናችን በመሆን የጀመርነውን ትግል እንዲያስቀጥል በታላቅነትና ጥያቄን አቀርባለሁ።
በጀመርነው መንገድ ወንጀለኞችን የመያዝና ህግን የማስከበር ስራችንን እንቀጥላለን ሲሉም ጠቅላይ ሚኒስትሩ አስታውቀዋል።
ተጨማሪ መስዋዕትነት መክፈል ካስፈለገ መስዋዕትነት ይከፈላል እንጂ የኢትዮጵያ ትልሞች አይደናቀፉም። የኢትዮጵያ አንድነት አይደናቀፍም። ብሔር ብሔረሰቦችም አይባሉም። ይልቁንስ አንድ ሆነው አንድነታቸውና ሰላማቸውን የሚያደፈርስ ፍላጎቶቻቸውን ማደናቀፍ የሚሻ ጉዞዎቻቸው እንዲቆሙ እንዲበጠበጡ የሚያደርገውን ኃይል ለማስቆም ህብረትና አንድነታቸው የሚጠናከር እንደሚሆን ሙሉ እምነት አለኝ። የገጠመን ሀዘን እጅግ መሪር ነው። በርካታ ሰዎች ተጎድተውብናል። ነገር ግን በሀዘን ውስጥ ቆመን ለበለጠ ሰላም፣ ለበለጠ ዲሞክራሲ፣ ለበለጠ የህግ የበላይነትና ሀገራዊ ቅድ መሳካት በጋራ እንድንሰራ አደራ ማለት ፈልጋለሁ።
አስፈላጊ መረጃዎች ሲኖሩ በየደረጃው ያሉ ኃላፊዎች ለህዝቡ ያሳውቃሉ ብለዋል ጠቅላይ ሚኒስትር አብይ አህመድ።
አመሰግናለሁ ቆንጂት። ወደ ተከታዩ ዘገባ እናልፋለን።
ኦቦዳውድ ኢብሳ የኦነግ ሊቀመንበር፣ ጤና ይስጥልኝ፣ እንደምንድን ነዎት?
እንደምን አላችሁ? ይህች ደህና ናችሁ ወይ?
እግዚአብሔር ይመስገን። እንግዲህ እንደሚያዩት ሀገሪቱ ያለችበት ሁኔታ አሁን ትንሽ የሚያስደስት አይደለም። እና ምንድን ነው ለመሆኑ እርሶ እንደ ግለሰብም እንደ ኦሮሞ ነጻነት ግንባር መሪም የሚያስቡት አሁን ስላለው ሁኔታ? ኦቦ ዳውድ፣
አያረ በዚህ አጋጣሚ አጫሉ ሁንዴሳ በጣም ታዋቂ አርቲስት ነው፣ ወጣት ነው፣ በትግሉም ብዙ አበርክቶ አለው። በዚህ በጣም አስደንጋጭ ሁኔታ ህይወቱ ማለፉን ለቤተሰብም ለዘመዶቹ ለጓደኞች ለመላው ህዝብ ለኦሮሞና ለኢትዮጵያ ህዝብ በአጠቃላይ ሀዘናችንን እንገልጻለን። በጣም ተሰምቶናል፣ በጣም እናዝናለን። አንድ ይሄ ነው። ሁለተኛ ይህን ድርጊት የፈጸሙ ሰዎች በጣም አሰቃቂ የሆነና ለሀገሪቱም የማንም ሲቪል ህይወት በዚህ አይነት ሁኔታ ማለፍ የለበትም ብለን እናምናለን። በጣም እናወግዘዋለን። ሶስተኛ የሚቀጥለው በምን አይነት ሁኔታ ነው ማን ነው ያደረገው የሚለው ምርመራ መደረግ አለበት። በምርመራ በሚደረጉ የህይወት ህልፈት በዚህ አገር ውስጥ መንግስት ወይም አውቆ ይሁን ወይም ደግሞ ችሎታ ማነስ ይሁን ለቤተሰብም ለኢትዮጵያ ህዝቦችም ግልጽ የሆነ ምርመራ ውጤት አድርጎ አያውቅም። የድሮውን እንተውና በቅርብ በአማራ ክልል አካባቢ የተደረገው ራሱ እንዲሁ ተደባፍኖ ነው ያለፈው።
ያገል ምን ለማለት ነው? ዘርዘር ያርጉልኝ ቦዳዊ።
ስለዚህ በጣም ነፃ የሆነ ምርመራ እንዲደረግ ነው የምንፈልገው።
ህዝቡ አመኔት የለውም በሀገሪቱ ስርዓት ነፃ የሆነ ምርመራ አድርጎ ለህዝቡ ያወጣል የሚል። ስለዚህ ነፃ የሆነ ምርመራ ቢደረግ ለሁሉ ህዝብና ላለው ችግር መፍትሄ ይሆናል ብለን እናምናለን። ስለዚህ ነፃ አካል ምርመራ እንዲያደርግ እንጠይቃለን። ይሄ ነፃ አገር ማን ነው የሚለው በሱ ላይ መነጋገር ይቻላል። ግን ይሄ ሁኔታ ለኢትዮጵያ ህዝቦችም ለአካባቢው አሁን ባለንበትና ፊት ለፊታችን ላለው የፖለቲካና የጸጥታ ሁኔታ አስፈላጊ ነው ብለን ነው ይህንን የምናነሳው። አራተኛ ከዚህ ቀጥሎ ያለው ሁኔታ በጣም አስቸጋሪ ሁኔታ፣ ማን እንዳደረገና ለምን እንዳደረገ ታርጌቱን አናውቅም። ምን ለማግኘት ተብሎ እንደዚህ እንደተደረገ ግን ከዚህ ተነስቶ በህዝቦች መካከል በጣም አስቸጋሪ ሁኔታ እንዳይፈጠር የዚህ የአገር ፖለቲካ አያያዝ ችግር ገብቶ በህዝቦች መሀል ሁልጊዜ ውጥረት እንዲፈጠር ይጠቀምበታል በዚህ አይነት ሁኔታ። ይሄ ባለፈውም በፖለቲካ እንቅስቃሴ የታየ ነው እና ይህንን በህዝብ መሀል ምንም አይነት ልዩነት እንዳይኖር እና ህዝብ መሀል ያለው ተያየትና ግንኙነት የማህበረሰባዊ ይሁን ሌላ ማለት ግንኙነት እንደ ከዚህ በፊቱ ጤነኛ ሆኖ እንዲቀጥል አደራችንን ለሁሉም መልእክታችን እናስተላልፋለን። ከአምስተኛ ከዚህ ቀጥሎ ያለው የሀገሪቱ የጸጥታ አካል ነው። ትልቅ ኃላፊነት ነው ያለበት። ይህንን ኃላፊነት እስካሁን ድረስ በጣም ጥያቄ ውስጥ ነው ያለው ከመንግስት ጋር ተዳብሎ ያለ ኃይል ስለሆነ። አሁን ግን ያለንበት በጣም ወሳኝ ለሀገሪቱ ስለሆነ በእነሱ ላይ በጣም ትልቅ ግዳጅ ነው ያለው። ሰው ስሜት አለው፣ ህዝቡ ስሜት አለው። እንደ ማንኛውም ሀገር ይህን ስሜቱን ይገልጸዋል። ህዝቡ ስሜቱን ሲገልጽ ጥቃቅን ሰበብ አንስቶ በህዝቡ ላይ በጣም አላስፈላጊ እርምጃ እንዳይወስዱ ይህንን በአደራ መልክ እንደገና መልእክታችን ማስተላለፍ እንፈልጋለን። ይሄ ነው ለማለት የምፈልገው። ሌላው እንግዲህ ከፖለቲካ ፓርቲዎች እና ከመንግስት የሚጠበቃለ ፖለቲካ ፓርቲዎች እንዲሁ በአንድ ወገን ብቻ በመሆን አንዳንድ ፖለቲካ ፓርቲዎች ሁሉም አይደለም፣ መንግስት ጠንካራ የሆነ እርምጃ መውሰድ አለበት ምናምን ሲሉ እንሰማለን በኢትዮጵያ ሬዲዮ። ይሄ ደግሞ ሌላው ወገን ምን ያህል ሌላ አታየት እንደሚፈጥር መገንዘብ አለባቸው ይመስለኛል። እና መንግስትን መርዳት ጥሩ ነው፣ ግን ሌላውም ወገን ደግሞ ወጥቶ ስሜቱን መግለጽ በላማ መንገድ እንዲገልጽ ሁለቱን ሚዛናዊ በሆነ መንገድ እንትን ማለት ነው እንጂ በአንድ ወገን ብቻ እንደዚሁ አቋም ወስዶ ሌላው ስሜቱን የሚገልጸው ህዝቡ ላይ አዋጅ መሰል እንትን ማስተላለፍ ጥሩ አይሆንም። በጣም ሚዛናዊ የሆነ ከህዝብም ከፖለቲካ ኃይሎችም ከሌሎች አክተሮችም ይጠበቃል። ይሄ ነው ያለ።
ኦቦ ዳውድ ነፃ ምርመራ ሲሉ ምን ማለት ሆነው? እንዴት ነው በነጻነት ሊካሄድ የሚችለው ምርመራው? ማን ነው እዚህ ቦታ ላይ መሳተፍ አለበት ብለው የሚያስቡት?
ችግር ያለው መንግስት መዋቅር ይህ ምርመራ የሚያደርገው የፖሊስ ኮሚሽነር ነው፣ የጸጥታ ኃይል ነው። ከነዚህ ጋር የተያዙ እና እነዚህ ደግሞ ከሀገሪቱ ከሚመራ ፓርቲ ጋር የተዳበሉ ናቸው። ሁሉ ሰው ያውቀዋል፣ የእነሱ እንትን አስፈጻሚዎች ናቸው። እነዚህ ነጻ ምርመራ ሊያደርጉ አይችሉም። ከአሁኑ ከወዲሁ ገና ሲጀምሩ እንዴት እንደጀመሩ ማየት ይቻላል። እና ይሄ ተደጋግሞ የተደረገ ስለሆነ ነፃ ማለት ኢንተርናሽናል እንትን የሚሳተፉ አሉ በዚህ እና በእነዚህ መሳተፍ ይችላሉ። ነፃ ሲባል ከዚህ ከፖለቲካ ውጥረት ነፃ የሆኑ እንዲሳተፉበት ማድረግ ነው። በዚህ ውስጥ መንግስት ሚና የለውም ማለት አይደለም፣ ግን ነፃ አካሎች መጥተው በዚህ ተሳትፎ ህዝቡ አመኔታ እንዲኖር ሁላችን አመኔታ እንዲኖርን ቢደረግ፣ አለበለዚያ ከዚህ በፊቱም አስቀምጦ ያለፈው ቁስል አለ በአማራ ክልል በሌሎችም ቦታ እንደገና ይሄኛው ተጨምሮበት ለዚህኛው ደግሞ አሁን መሬት ላይ እንደሚታየው ለኦሮሞ ወጣት በተለይ በጣም ልዩ የሆነ አጀንዳ ነው እና እንዲሁ ተንጠልጥሎ መንግስት በራሱ ተቆጣጥሮት የሚያልፈው የሚያመጣው ችግር ብዙ ይመስለናል።
አሁን ሲናገሩ እንዲህ አይነት ሁኔታዎችን በህዝቦች መካከል ውጥረት እንዲፈጠር ይጠቀሙበታል ብለው ነበርና ኦቦ ዳውድ እነማን ናቸው ለመሆኑ እነዛ ብለ ያስባሉ እንደ ፓርቲ መሪ ያደረጋችሁት ግምገማ ፍተሻለ?
ለኔ ታት መከሰብ ያስቸግራል። ግን መሬት ላይ ታየዋለ። በዚህ ልዩ ውጥረቱ በዚህ መሬት ላይ መታየቱ ነው ያሳሰበን እና ለሁሉም ነው መልክታችን። ገሌ ገሌ ማለት ያስቸግራል፣ ግን መሬት ላይ ታየዋለ።
ሌላው ማንሳት የምፈልገው ጥያቄ በተለይ በቅርብ ወራት ይሄ ለውጥ ከተፈጠረ ወዲህ ባሉት ጊዜዎች ማለት ነው፣ አንዳንድ በሀገሪቱ ውስጥ በሚስተዋሉ የውጥረት ሁኔታዎች፣ የሁከት ሁኔታዎች የእርስዎን ፓርቲ በስም እየጠሩ የሚወቅሱ የሚከሱ አሉ። ምንድን ነው እርስዎ ለዚህ ያለዎት ምላሽ?
መሰረት የሌለው ክስ በእኛ ላይ ቆሞ አቅም ድርጅት ከተፈጠረ ጀምሮ አብሮን እየተጓዘ ነው። እኛ የት እንደምንውል፣ የት እንደምናድር፣ እንዴት እንደምንወጣ ሁሉ ኦፊሳችን ህዝቡ ያውቀዋል። ህዝቡ ፊት ለፊት ነው። እንዲሁ ዝም ብሎ ሌላ ጥርጣሬ ከትግል ጋር አካባቢ ከቀሩት ጋር ግንኙነት አላቸው። እንዲሁ ፖለቲካው እንግዲህ ኢትዮጵያ ውስጥ አዲስ አይደለም። አንዱ አንዱን ለመምታት የሚጠቀመው ሌብሊንግ ወይም ብራንዲንግ ስድ አውጥቶ ከዛ በኋላ የሚቀጥለው ያው የሴኪሪቲ ኦፕሬሽን እና የፖለቲካ እርምጃ ነው። ለዚህ መሰረት ለማበጀት ካልሆነ በስተቀር መሰረት የሌለው ትንኛ ሁሉም ፕሮሰስ አልፈን ነው እዚህ በሰላማዊ መንገድ እየተንቀሳቀስ ነው ያለ ነው። መሬት ላይም ማን ይህንን ጥሶ እንዳለ ህዝቡ ያውቀዋል።
የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ አባቶች ዛሬ ለመገናኛ ብዙሃን መግለጫ ሰጥተዋል። አባቶቹ የአርቲስት ሀጫሉ ሁንዴሳ ግድያ እጅግ ያሳዘናቸው መሆኑን ገልጠው በሀገሪቱ ውስጥ ያለው ያለመረጋጋት በፈጠረው ሁከት በህይወትና በንብረት ላይ እየደረሰ ያለው ጉዳት ያሳሰባቸው መሆኑን ተናግረዋል። የሰባቱን የሃይማኖት ተቋማት የበላይ ጠባቂዎች መግለጫ የተከታተሉት የሃይማኖት ተቋማቱ ጉባኤ የቦርድ አባልና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ የሆኑትን ቄስ ዶክተር ዋክሲዩሚ ዶሳን በመግለጫውና በወቅታዊ ሁኔታ ላይ ያላቸውን አስተያየት እንዲያካፍሉን ደረጀ ደስታ ማምሻውን አነጋግሯቸዋል። ቀጥሎ ይቀርባል።
የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ የሆኑት ቄስ ዶክተር ዋክሲዩም ኢዶሳ በአገሪቱ ያለውን አሳዛኝ ሁኔታ እየተከታተሉ ነው። እሺ፣ አሁን ያለውን ሁኔታ እየተከታተሉ ነው?
አዎ። እንግዲህ ያው በመጠኑም ቢሆን ቤቶኜ እየተከታተልኩ ነው።
ምንድነው ምን አስተያየት አለዎት የሆነ ባለው ሁኔታ ላይ?
ወር እንግዲህ የሆነ ባለው ሁኔታ ላይ ሁላችንም መላው አገሪቱና ህዝቦቿ ልባችን ያዘነ እንደሆነ ነው የምገነዘበው። በግሌም የሚያሳዝን አደራረግ ነው። የዚህ ገና ብዙ ነገር የሚጠበቅበት ብዙም ደግሞ ለሀገሪቱም ለህዝቡ ለቤተሰቦቹ የተረፈው የሰራው አጫሉ በእንዲህ አይነት ሁኔታ መገደሉ በጣም እጅግ የሚያሳዝን ሁኔታ ነው። እንግዲህ በአጠቃላይ በሀገሪቱ በጣም አሳዛኝ የሆነ ሁኔታ ነው የተፈጠረው። እንግዲህ ከዚያ ጋርም ደግሞ ተያይዞ አንዳንድ የሚታዩ ሁኔታዎች አሉ። በእርግጥ እንዲህ አይነት አስቸጋሪ የሆነ ሀዘን ሲያጋጥም ሰዎች የመናደድ በስሜት የመወሰድ ሁኔታዎች አሉ እና ዝም ብሎ ያለው በየአካባቢ ያለው ደግሞ በዚህ በሀዘኑ ምክንያት በተከፋው ህዝብ ላይም የችግሮችን የመቀስቀስ ነገር በሚያደርግበት ጊዜ በሀዘን ላይ ያለው ወገን ደግሞ እንደገና ሌላ አጸፋ እየሰጠ ብዙ የሚታዩ የማይገቡ መታየት የሌለባቸው ነገሮች እየታዩ ናቸው ያሉት። እንግዲህ ፈጣሪ እግዚአብሔርን ልንለምን ይገባል። ሰላም በምድሪቱ ከአጽናፍ እስከ አጽናፍ እንዲወርድ እግዚአብሔር እንዲረዳን የሃይማኖት አባቶች ዛሬም መግለጫ ሰጥተዋል። በየደረጃው ያሉት መጸለይና አልፎም ደግሞ ሽማግሌዎች በያሉበት ስፍራ ህዝባችንን መምከር ያ የሆነ ሆኗል። ያለፈው ነገር አልፏል። አሁን ቆሞ ብሎ ሰከን ብሎ የነገውን ማሰብ ያስፈልጋል። የህዝብን አብሮነት የህዝብን አንድነት ማሰብና በዛ ላይ በጋራ ሆኖ መስራት የሚገባ እና አስፈላጊና ተገቢ እንደሆነ ነው የሚሰማኝ ናቸው።